ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 1 2013 ዓ.ም ተመረጥ ዝግጅታችን አሁን ጀመረ። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴና የዓለም የምግብ ፕሮግራም ስራ አስኪያጅ ዴቪድ ቢዝሊ በአትላንቲክ ሁለት በትግራይ ክልል ያደረጉትን ጉብኝትና የተደረጉ ስምምነቶችን በተመለከተ የክልሉ ጊዜያዊ አስተዳደር የኮሙኒኬሽንስ ቢሮ ኃላፊ እቴነሽ ንጉሰ ለአሜሪካ ድምጽ የሰጡትን ማብራሪያ ይዘናል። የምርጫ ክልል ጽፈት ቤቶችን በተሰጠው የጊዜ ገደብ ያላዘጋጁ የክልል መስተዳድሮች ወይም ክልሎች በሚቀጥሉት 3 ቀናት ውስጥ እንዲያዘጋጁ የኢትዮጵያ ብሔራዊ ምርጫ ቦርድ አሳሰበ። እነዚህንና ሌሎች ዘገባዎችን ለምሽቱ ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ናስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። አውሮፓ ህብረት በትግራይ ክልል የቀጠለው ወቅታዊ ሰብአዊ ቀውስና በቀጠናው ያሳደረ ያለው አንደምታ አሁንም በእጅጉ ህብረቱን ማሳሰቡን ቀጥሏል ሲል ባወጣው መግለጫ ተናገረ። ሰብአዊ እርዳታ ተደራሽነትን በሚመለከት ጥቂት መሻሻል ቢኖርም አሁንም ወሱም በመሆኑ እጅግ ከባድ ችግር ላይ ላሉት ሰዎች እርዳታ ለማቅረብና የረሃብና የሞት አደጋን ለመታደግ የሚደረገው ጥረት ላይ ያለው ተደራሽነት አሁንም አዳጋችነቱ እንዳለ ነው ብሏል። ማዕከላዊና ምዕራባዊ ትግራይ አካባቢዎች በአመዛኙ መድረስ የማይቻልባቸው ናቸው ያለው የአውሮፓ ህብረቱ መግለጫ፣ በክልሉ ያሉት 2 የኤርትራውያን ስደተኞች ካምፖች ደግሞ ሙሉ በሙሉ ከእርዳታ ተደራሽነት ውጪ ናቸው ብሏል። የሰብአዊ ረዴት ተደራሽነት ለሁሉም አካባቢዎች እንዲረጋገጥም መግለጫው ጠይቋል። ኢትዮጵያ የሲቪሎችና የስደተኞች ደህንነት ጥበቃ ይበልጡን እያሳሰበው መሆኑንም አክሎ አስታውቋል። የአውሮፓ ህብረት ከዩናይትድ ስቴትስ ጋር ሆኖ የኤርትራ ወታደሮች ከኢትዮጵያ እንዲወጡ ይጠይቃል ያለው መግለጫው፣ ወታደሮቹ ግጭቱን ያባብሳሉ፣ የጭካኔ አድራጎት እንደሚፈጽሙና ብሔረሰብን መሰረት ያደረጉ ሁከቶችን እንደሚያቀጣጥሉ የሚናገሩ ሪፖርቶች አሉ ሲል ጨምሮ አትቷል። ኢትዮጵያ የሰብአዊ መብት ኮሚሽን ለሚያከናውነው ስራ ድጋፉን የገለጸው የአውሮፓ ህብረት መግለጫ የኢትዮጵያ መንግስት የኮሚሽኑን ምክረ ሐሳቦች ተቀብሎ ስራ ላይ እንደሚያውል ተስፋ እናደርጋለን ብሏል። ቅዳሜ ዕለት በኢትዮጵያ የትግራይ ክልል መቀሌ ከተማ ጉብኝት ያደረጉት የዓለም የምግብ ድርጅት ዋና ስራ አስኪያጅ ዴቪድ ቢዝሊ ድርጅታቸውና የኢትዮጵያ መንግስት በትግራይ ዙሪያ የሰብአዊ ረድኤት ተደራሽነትን ለማስፋፋት ተጨባጭ እርምጃዎች ሊወስዱ ተስማምተዋል ማለታቸው ይታወሳል። የሶማሊያ ተቃዋሚ ፓርቲዎች ጥምረት ከዛሬ አንስቶ ለፕሬዝደንት መሐመድ አብዱላሂ መሐመድ ፕሬዝደንትነት እውቅና አንሰጥም በማለታቸው ሀገሪቱ ቀውሱ እየተባባሰ መሄዱ ተሰማ። ስልጣን ጊዜያቸው ዛሬ ያበቃውን ፕሬዝደንት ለመተካት በተካሄደው ንግግር ስምምነት ላይ ለመድረስ ባለመቻሉ ነው ፓርቲዎቹ ለፕሬዝደንቱ እውቅና ለመንፈግ የወሰኑት። አሜሪካ ድምጹ ሪቻርድ ግሪን ያጠናቀረውን ዘገባ አዳነች ፍስሐዬ ታቀርበዋለች።
የፓርቲዎቹ ጥምረት በአፍሪካ ቀንዷ ሀገር ምርጫ እስከሚካሄድበት ጊዜ ድረስ ሀገሪቱን የሚያስተዳድር ብሔራዊ ሽግግር ካውንስል እንዲመሰረት ባወጣው መግለጫ ጥሪ አድርጓል። የፕሬዝደንት መሐመድን የስልጣን ጊዜ ለማራዘም የሚደረግ ማንኛውንም አይነት ጥረት እንደማይቀበልም ጥምረቱ አስታውቋል። ፋርማጆ በሚል ቅጽል ስም የሚታወቁት የሶማሊያ ፕሬዝደንት ከጥቂት ወራት በፊት እንዲካሄድ ታቅዶ በነበረው ቀጥተኛ ያልሆነ ምርጫ በስልጣን ላይ የመቆየት ፍላጎት እንደነበራቸው ተገልጿል። ከእያንዳንዱ ክፍለ ግዛት የተውጣጡ የጎሳ መሪዎች የሀገሪቱን ምክር ቤት ይመርጡና ምክር ቤቱ በበኩሉ ፕሬዚደንት እንዲመርጥ ነበር የታቀደው። ሆኖም የተቃውሞ መሪዎቹ ባለፈው መስከረም ወር የምርጫ ሂደቱን የመሰረተውን ስምምነት ትተዋል ሲሉ ፕሬዝዳንቱ ከሰዋል። ፕሬዝዳንት መሐመድ እና ጠቅላይ ሚኒስትር ሁሴን ሮብሌ ባለፈው ሳምንት ከአምስት የፌደራል አባል ክልሎች መሪዎች ጋር ከሞቅዲሾ 500 ኪሎ ሜትር ርቃ በምትገኘው ድሕርሳ ማረብ ከተማ ላይ ተሰብስበው የእርቅ ግልግል ለማድረግ ተስፋ ሰንቀው ነበር። ይሁንና ሲካሄድ የቆየው ውይይት ባለፈው ቅዳሜ ፈረሰ። የፑንትላንድ እና የጁባላንድ ፌደራል ክፍላተ ግዛት መሪዎች ለሙሐመድ የፕሬዝዳንትነት እውቅና መስጠቱን አቁመናል አሉ። ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና ሶማሊያ ያሉት የሀገሪቱ ዓለም አቀፍ አጋሮች የፖለቲካ መሪዎቹ በምርጫ አካሄድ ላይ ያለውን ጭቅጭቅ እንዲፈቱ ጥሪ አድርገዋል። ሞቅዲሾ ያለው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ፕሬዚደንት ፋርማጆ እና ሌሎች የፖለቲካ መሪዎች አሁኑኑ የፖለቲካ ጥርጣሩን እንዲፈቱ ተማጽነዋል። የተባበሩት መንግስታት፣ የአውሮፓ ህብረት፣ በሶማሊያ ያለው የአፍሪካ ህብረት ተልእኮ ጽህፈት ቤቶች እና ሌሎችም ሀገሮች ተመሳሳይ ጥሪ አቅርበዋል። ከመነጋገር ውጭ የሚደረግ ከፊላዊ ምርጫንና ሌሎች ማንኛውንም አይነት አማራጮችን ያካተተ ውጤት የዓለም አቀፍ ማህበረሰብ ድጋፍ አያገኝም ሲሉ አስጠንቅቀዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ደቡብ አፍሪቃ የኮቪድ-19 ክትባት ዘመቻዋን ትናንት እሁድ እንዲቋረጥ ማድረጓ ተገለጸ። ይህ የሆነው በሀገሪቱ የተከሰተውን የኮሮና ቫይረስ ዝርያ በመከላከል ረገድ አስትራዜኒካው ክትባት ውጤታማነቱ ዝቅተኛ መሆኑን የሚያሳይ ነው የተባለ አዲስ ጥናት ከቀረበ በኋላ ነው። የዓለም የጤና ድርጅት በዚሁ የደቡብ አፍሪቃው የክትባት ጉዳይ ዛሬ ስብሰባ አድርጎ መነጋገሩ አብሮ ተዘግቧል። ደቡብ አፍሪቃ ጆሃንስበርግ የሚገኘው ዊትስዋተርሳንድ ዩኒቨርሲቲ የተካሄደውና እስካሁን የአቻ ተመራማሪ ግምገማ ያልታከለበት ጥናት በደረሰበት በዚህ ድምዳሜ የብሪታንያው ክትባት በወጣቶች ላይ በደቡብ አፍሪቃው ዝርያ ቫይረስ ውሱን የሆነ መከላከያ ብቻ እንዳዳበረ አመልክቷል። ይህ የጥናቱ ዜና ደቡብ አፍሪካውያንን አብዝቶ ነው ያስደነገጠው። በሀገሪቱ እስካሁን በኮሮና ቫይረስ ምክንያት ከ46,000 በላይ ሰዎች ለህልፈት ተዳርገዋል። ደቡብ አፍሪካ በቀጣዮቹ ቀናት ውስጥ 1,000,000 የአስትራዜኒካ ክትባቶችን ለህዝቧ ልትሰጥ አቅዳ የነበረ ሲሆን አዲስ ጥናት በሀገሯ በተከሰተው የቫይረሱ ዝርያ ባልከፋ ሁኔታ ባልታመሙት ላይ ያለው የመከላከል አቅም 22% ብቻ መሆኑን ያሳየው። ደቡብ አፍሪካዊ የኮሮና ቫይረስ ዝርያ ዩናይትድ ስቴትስን ጨምሮ በ32 ሀገሮች ታይቷል። አስትራዜኒካ በደቡብ አፍሪካዊ የኮሮና ቫይረስ አይነት በይበልጥ መቋቋም የሚችል ክትባት እየሰራ መሆኑን ተናግሯል። ሌላ ዜና፣ ዩናይትድ ስቴትስ ከዓለም ትልቁን የኮሮና ቫይረስ ተያዦች ቁጥር አሁንም እንደያዘች ስትሆን በአሁኑ ወቅት አሃዙ ከ27,000,000 አልፏል። ህንድ 10.8፣ ብራዚል 9.5 ሚሊዮን የቫይረሱን ተጋላጮች ይዘው ዩናይትድ ስቴትስን ይከተላሉ። ዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ በሀገሪቱ ዙሪያ ከ59 ሚሊዮን በላይ የኮቪድ-19 ክትባት መከፋፈሉን ትናንትና አስታውቋል። ከትናንት እሁድ ጠዋት ድረስ በነበረው ጊዜ ከ41 ሚሊዮን በላይ የሞደርና እና የፋይዘር ባዮንቴክ ክትባቶች የተሰጡ ሲሆን 31.5 ሚሊዮን ሰዎች የመጀመሪያቸውን፣ ከ9 ሚሊዮን በላይ ደግሞ ሁለተኛውን ክትባታቸውን እንደተከተቡ ነው ሲዲሲ ያስታወቀው። 422 ፍልሰተኞችን ከሊቢያ ጠረፍ ከባህር ላይ ያሳፈረ ለአደጋ ደራሽ መርከብ ትናንት ማታ ከኢጣሊያ መንግስት ፈቃድ በማግኘቱ ሲሲሊ አጉስታ ወደብ ለማረፍ ችሏል። ሜዲትራኒያን ባህርን የሚያስሰው ኦሽን ቫይኪንግ የተባለው መርከብ ላይ ፍልሰተኞቹ እዚያው እንዳሉ የኮቪድ-19 ምርመራ ተደርጎላቸው 8ቱ ተሳፋሪዎች ላይ ቫይረሱ ተገኝቷል ተብሏል። SOS ሜዲተራኒ የተባለው የመርከቡ ስራ አስኪያጅ ኩባንያ በሰጠው ቃል ከተሳፋሪዎቹ መካከል ነፍሰ ጡር ሴቶች፣ ህጻናትና አዋቂ አብሯቸው የሌለ ብቻቸውን የተጓዙ ልጆች እንዳሉባቸው ነው የገለጸው። ይኸው ለአደጋ ደራሽ መርከብ በኢጣሊያ መንግስት የተጣለበት ክልከላ ተነስቶለት ወደ ባህሩ ከተመለሰበት ካለፈው የአውሮፓ ጥር ወር አጋማሽ ወዲህ 798 ስደተኞችን ባህሩ ጠረፍ ላይ ደርሶ አሳፍሮ ወስዷቸዋል። በመጨረሻም ዩናይትድ ስቴትስ ወደ ተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በታዛቢነት እንደምትመለስ የውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን አስታውቀዋል። ብሊንከን ዛሬ በሰጡት መግለጫቸው ይህ የባይደን አስተዳደር የሀገራችን የውጭ ፖሊሲ ምሰሶ የሆኑት ዲሞክራሲ፣ ሰብአዊ መብቶች እና እኩልነት መሆናቸውን በማስረገጥ የገባው ቁርጠኝነት አካል ነው ብለዋል። በአውሮፓውያን 2018 ዓመተ ምህረት የቀደሙት ፕሬዝደንት ዶናልድ ትራምፕ አስተዳደር የዓለሙ ድርጅት የሰብአዊ መብቶች ኮሚሽን እስራኤል ላይ አድላዊ አቋም ይዟል፣ ለውጥ ማካሄድም አለበት፣ ቻይናን፣ ኩባንና ቬኔዙዌላን የመሳሰሉ በሰብአዊ መብት ረገጣ የሚወነጀሉ ሀገሮች በአባልነት ተቀምጠውበታል ብለው ዩናይትድ ስቴትስ ከአባልነት እንድትወጣ ማድረጉ የሚታወስ ነው። ብሊንከንም ዛሬ ተመሳሳይ ስጋቶችን አሰምተዋል። ይሁን እንጂ ዩናይትድ ስቴትስ በምክር ቤቱ የማሻሻያ እርምጃዎች እንዲወሰዱ ከማበረታታት ይልቅ ትታ መውጣቷ በነበራት የመሪነት ሚና ክፍተት ፈጥሮ ሌሎች ሀገሮች ለፈላጭ ቆራጭ አጀንዳዎቻቸው ማራመጃ እንዲጠቀሙበት አመቺ ሁኔታ ፈጥሮላቸዋል ብለዋል። ምክር ቤቱ ላለበት ድክመት መፍትሄ እየፈለገ የተመሰረተበትን ዓላማ መወጣቱን ለማረጋገጥ ዩናይትድ ስቴትስ ሙሉ ዲፕሎማሲያዊ አመራሯን ይዛ በጠረጴዛው መቀመጥ አለባት ነው ያሉት። የዩናይትድ ስቴትስ ባለስልጣናት ቀደም ብለው እንዳስታወቁት ዩናይትድ ስቴትስ አሁን ድምጽ በማይሰጥ ታዛቢነት ከተቀላቀለች በኋላ በማስከተል የአባልነት መቀመጫ ለማግኘት ትንቀሳቀሳለች። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የተከበራችሁ አድማጮች የምትታደሙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዛሬ ሰኞ የካቲት 1 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ ፕሬዝደንት ሳህለወርቅ ዘውዴና የዓለም ምግብ ፕሮግራም ስራ አስኪያጅ ዴቪድ ቢዝሊ በትላንትናው ዕለት በትግራይ ክልል ያደረጉትን ጉብኝትና የተደረጉ ስምምነቶችን በተመለከተ የክልሉ ጊዜያዊ አስተዳደር የኮሚዩኒኬሽንስ ቢሮ ኃላፊ እቴነሽ ንጉሰ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ያነጋገራቸው ሙልጌታ ጽባህ ነው። ዝርዝሩን በስልክ ልኳል።
የኢፌድሪ ፕሬዝደንት ወይዘሮ ሳህለወርቅ ዘውዴ በትግራይ ክልል መቀለ ከተማ በትናንትናው ዕለት ጉብኝት ያደረጉ ሲሆን ጉብኝታቸው አስመልክቶ ገለጻ የሰጡን በክልሉ ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ኃላፊ ወይዘሮ ኢቴነሽ ንጉሰ ፕሬዚደንቷ በመቀለ አይደር ሪፈራል ሆስፒታል ያለው እንቅስቃሴ ማየታቸው ተናግረዋል። በዚህ ጉብኝታቸው ጾታዊ ጥቃት የደረሰባቸው ሴቶችን ጎብኝተዋል ተብሏል። ቀጥሎም የተጓዙት ከምዕራብ ትግራይ ተፈናቅለው በመቀለ ከተማ ቅሳነት ትምህርት ቤት ተብሎ በሚገኙ ተፈናቃዮች ነበር። በዚህ ትምህርት ቤት ያሉ ተፈናቃዮችም አይተዋል ብለውኛል። በቅሳነት ትምህርት ቤት በአካል ሄጄ ሰዎች ጠይቄ ነበር። ፕሬዚደንት ሳህለወርቅ መጥተው ነበር። የሴቶች ንጽህና መጠበቂያ ይዘው እንደነበረ፣ ሆኖም ግን ተፈናቃዮቹ ተቃውሞ እንዳልተቀበሏቸው ነግረውኛል። በዚህ ጉዳይ ለወይዘሮ ኢቴነሽ ጠይቄያቸው አዎ፣ ፕሬዚደንቷ የሴቶች ንጽህና መጠበቂያ ወይም ሞዴስ ይዘው ለተፈናቃዮቹ ጎብኝተዋል። ከተፈናቃዮቹ አንዷም ብዙ ንብረት ወድሞብናል፣ ተገላግተናል፣ ተዘርፈናል፣ ብዙ ችግር ደርሶብናል፣ ይህንንም ይዘውት የመጡ አንቀበልም ብለዋል በስሜት ብለውኛል። ፕሬዚደንቷም የህዝቡ ስሜት ተረድተው ሌላ ጊዜ ሌላ እገዛ ይዘን እንመጣለን ብለዋል ሲሉ ወይዘሮ ኢቴነሽ ተናግረዋል። ፕሬዚደንት ሳህለወርቅ ሌላ የጎበኙት በመቀለ ከተማ የሚገኝ የእህል ማከማቻ ማዕከል አንዱ ነው። ከከተማዋ የሀገር ሽማግሌዎች ጋርም መወያየታቸው ወይዘሮ ኢቴነሽ ነግረውኛል። በውይይቱ ተሳታፊዎች ብዙ ጥያቄዎች ማንሳታቸው ገልጸዋል። በተለይ የጸጥታ ጉዳይ ቅድሚያ ተሰጥቶ ሊሰራለት ይገባል ማለታቸው፣ በትግራይ የኤርትራ ሰራዊት አለ ወይም የለም የሚባል ክርክር ሳይገባ ቶሎ እንዲወጣ ነው የምንፈልገው። ሰው እየገደሉ ንብረት እየዘረፉ ብዙ ስቃይ እያደረሱ ነው። በአስቸኳይ ሊወጡልን ይገባል ማለታቸውም ተናግረዋል። እንዲሁም የሰብአዊ ድጋፍ መጠናከር አለበት፣ ረሀብ አለ፣ ሰው እየሞተ ነው። ስለዚህም ለህዝቡ ቶሎ እርዳታ ሊደርሰው ይገባል። የአማራ ኃይልም ከያዘው የክልሉ ቦታዎች እንዲወጣ ተጠይቀዋል ብለዋል ወይዘሮ ኢቴነሽ። የባንክ አገልግሎትም በሁሉም አካባቢ ቶሎ ይከፈት የሚል ጥያቄዎች ከተሳታፊዎች መነሳታቸው ወይዘሮ ኢቴነሽ ተናግሯል። ፕሬዚደንት ሳህለወርቅም መልስ በሰጡበት ጊዜ ህዝቡ በነጻነት መናገሩ ደግፈዋል፣ እንዲሁም ካለው የጉዳዩ ውስብስብነት ችግሩ በአንድ ጀንበር የሚፈታ አይደለም ብለዋል። በትግራይ ያለው ችግር ለሁሉም ኢትዮጵያዊ እንቅልፍ የሚነሳ ጉዳይ ነው ብለዋል። የትግራይ ህዝብም ልቡ ደምቷል እና ሊታገዝ ይገባል ብለዋል። ይህ ችግር ተፈቶ ወደ አዲስ ምዕራፍ እንሸጋግራለን ማለታቸው እንዲሁም የተነሱ ሁሉንም ጥያቄዎች ይዘው ለሚመለከተው አካል እንደሚያቀርቡ ገልጸዋል በማለት ወይዘሮ ኢቴነሽ ነግረውኛል። ሌላው ከወይዘሮ ኢቴነሽ ጋር ያወራነው ጉዳይ የዓለም ምግብ ድርጅት ዳይሬክተር ዴቪድ ሪፍሊ የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ጋር በመሆን ያደረጉት ጉብኝት ጉዳይ ነበር። በትግራይ ክልል ስላለው ሁኔታ በጊዜው አስተዳደሩ ገለጻ እንደተደረገላቸው እና እንዲሁም በመቀለ ከተማ በሚገኘው የእህል ማከማቻ በመገኘት ጉብኝት ማድረጋቸው ወይዘሮ ኢቴነሽ ገልጸዋል። በጉብኝታቸው የዓለም ምግብ ድርጅት የማጓጓዣ ወጪ እንዲሸፍን እና ለእናቶችና ህጻናት ደግሞ አልሚ ምግብ እንዲያግዝ ውይይት መደረጉ ተናግሯል። በኩሃን ደግሞ እርዳታ ለመቀበል የተዘጋጁ ሰዎች ማየታቸው እንዲሁም አልሚ ምግብ የሚቀበሉ እናቶችና ህጻናት መጎብኘታቸው ወይዘሮ ኢቴነሽ የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ኃላፊ ነግረውኛል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የምርጫ ክልል ጽህፈት ቤቶችን በተሰጠው የጊዜ ገደብ ያላዘጋጁ የክልል መስተዳደሮች ወይም ክልሎች በሚቀጥሉት 3 ቀናት ውስጥ እንዲያዘጋጁ የኢትዮጵያ ብሔራዊ ምርጫ ቦርድ አሳሰበ። የእጩዎች ምዝገባ በተያያዘለት የጊዜ መርሃ ግብር መሰረት ጽህፈት ቤቶችን ባላሟሉ ክልሎች እንደሚካሄድም ቦርዱ አስታውቋል። መለስካቸው አማሃ ዝርዝር አለው።
የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ ይፋ ባደረገው መግለጫ ቀደም ሲል በወጣው የምርጫ ጊዜ ሰሌዳ እንደተመለከተው ቦርዱ የተለያዩ ስራዎችን ሲያከናውን እንደቆየ ይዘረዝራል። ከዚሁ ጋር ተያይዞ በመላ ሀገሪቱ ምርጫውን ለማከናወን 633 የምርጫ ክልል ጽህፈት ቤቶችን ክልሎች እንዲያዘጋጁና አደራጅተው ለቦርዱ እንዲያሳውቁ በተደጋጋሚ ሲያሳስብ እንደነበረም መግለጫው ያስረዳል። ይሁንና የአፋር፣ የአማራ፣ የሲዳማ፣ የደቡብ ብሔሮች ብሔረሰቦችና ህዝቦች እንዲሁም የሶማሌ ዛሬ እንዳላሟሉ ታውቋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚለክሳ የተደረሰበትን ውሳኔ አሳውቀዋል።
እነዚህ ኃላፊነታቸውን ያልተወጡ ክልሎች በአፋጣኝ ኃላፊነታቸውን እንዲወጡ ቦርዱ ያሳስባል። ይህን ካላደረጉ ደግሞ ውጤቱ የሚሆነው እንዳለ በአጠቃላይ የምርጫ ሂደቱን የማናጋት ለምሳሌ አሁን የምናደርገው ነገር የእጩዎች ምዝገባ ነው። ከዛ በኋላ የመራጮች ምዝገባ አለ። ከዛ በኋላ ደግሞ በጣም በርካታ በሚሊዮኖች የሚቆጠር ምናልባት ወደ 100 ሚሊዮን የሚጠጋ የመራጮች ድምጽ መስጫ ወረቀት ማሳተም አለ። እነዚህን ሁላ ነገሮች እንዳይፈጸሙ የሚያናጋ ተግባር መሆኑን አውቀው ይህንን የህግ ግዴታቸውን ቦርዱ ባስቀመጠው ገደብ መሰረት በሚቀጥሉት 3 ቀናት ውስጥ አጠናቀው መፈጸም አለባቸው የሚል ውሳኔ ነው ቦርዱ ያስተላለፈው።
ወይዘሪት ብርቱካን ጨምረው እንዳብራሩት አንዳንድ ክልሎች የተጠየቁትን ጽህፈት ቤቶች እንዳዘጋጁ ቢገልጹም ተፈላጊውን ሁኔታ ያላሟሉ መሆናቸውን በምሳሌ ዘርዝረዋል።
ለምሳሌ አፋርን ጋር ብንሄድ፣ ሶማሌም አማራን በተወሰነ መልኩ፣ ደቡብም ላይ የተወሰኑ ዞኖች ተጠናቋል የሚል መረጃ ደርሶናል። ግን ምንድን ነው ያ መረጃ የሚሄደው? በብዙ ደረጃ መረጃ ልውውጥ ተደርጎ ከኛ ጋር ሄዶ ክልል ላይ ደርሶ ክልል ለዞን አስተላልፎ ሜቢ ወረዳ ላይ ያሉ ኃላፊዎች እንዲህ አይነት ነገር አለው። ስለዚህ እኛ የኦፕሬሽናችን ለማድረግና የቁሳቁስ እንቅስቃሴያችንም ሆነ የኃላፊዎች ምደባችንን ለማከናወን ቢሮ በትክክል መዘጋጀቱን ብቻ ሳይሆን አድራሻውንም የሚያስፈልግ ጥበቃ ያለው ስራው ሊሰራበት የሚችል ቢሮ መሆኑን ማረጋገጥ ስላለብን የአንዳንዶቹ መረጃ አልተቀበልነውም። እንዲሁ ተዘጋጅቷል ከማለት ውጪ የቱ ጋር እንደሚገኝ በማን ቁጥጥር ስር ያለ ቢሮ እንደሆነ ወይም የማን ቢሮ እንደሆነ ወይም እንደዚህ አይነት መረጃ ስላልመጣልን ማለት ነው።
ይሁንና የሚፈለገውን ዝግጅት ሁሉ አጠናቀው ጽህፈት ቤት ያደራጁ የክልል መስተዳደሮች እንዳሉም የቦርዱ መግለጫ አመልክቷል። አዲስ አበባ ከተማ መስተዳደርን ጨምሮ ቤኒሻንጉል ጉሙዝ፣ ድሬዳዋ መስተዳድር፣ ጋምቤላ፣ ኦሮሚያና ሐረሪ ብሔራዊ ክልላዊ መንግስታት የምርጫ ክልል ጽህፈት ቤቶቻቸውን አደራጅተው ማጠናቀቃቸው ታውቋል። የቦርዱ ሰብሳቢ በዚሁ ክንውን አኳያ የቦርዱን ሌላ ውሳኔ ይፋ አድርገዋል።
ያሟሉ ክልሎች አሉ። ከዚህ አንጻር አዲስ አበባ መስተዳድርን በጣም ልናመሰግን እንወዳለን። በጥቂት ጊዜያት ውስጥ የሚያስፈልጉትን ቢሮዎች በሙሉ ግማሽ አንዳንድ ቦታ ተከራይተውም ጭምር አዘጋጅተው ከነ ሙሉ መረጃው ሰጥተውናል። ሌሎችም እንግዲህ ድሬዳዋ፣ ሀረሪ፣ ቤንሻንጉል፣ ጋምቤላ በዛ መሰረት ጨርሰዋል ማለት ነው። ስለዚህ እነሱ በዚህ መንገድ አከናውነውት እያለ ሌሎቹ ባለማከናወናቸው ምክንያት እንዳለ የምርጫ የእጩ ምዝገባውን ሂደት ማስተጓጎል ያለብን አልመሰለንም። ስለዚህ በተዘጋጁት ቢሮዎች ላይ በተያዘለት ሰሌዳ መሰረት የእጩ ምዝገባችንን የካቲት 8 እንጀምራለን ማለት ነው።
በአሁኑ ጊዜ በሙሉ ዝግጅት የሚቀጥለውን የምርጫ ሂደት ለማስተናገድ መጣበቅ የነበረባቸው 633 የምርጫ ክልል ጽህፈት ቤቶች ቢሆንም በመላ ሀገሪቱ በዚህ ደረጃ የተዘጋጁት 259 ብቻ መሆናቸውን መግለጫው ይጠቁማል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸውን እናመሰግናለን። ይህ ዋሽንግተን በሳምንቱ የተባለው በዋሽንግተን የሚከናወኑ ዋና ዋና ጉዳዮች የሚተነተኑበት ዘገባ ነው። በያዝነው ሳምንት ዋሽንግተን ሁለት አበይት ጉዳዮች ላይ ትኩረት ታደርጋለች። የፕሬዚዳንት ጆ ባይደን አስተዳደር ለጸረ ኮቪድ-19 የጠየቀውን የ1.9 ትሪሊዮን ዶላር እቅድ እና የዩናይትድ ስቴትስ የእንደራሴዎች ምክር ቤት የቀድሞውን ፕሬዚዳንት ዶናልድ ትራምፕ ጉዳይ የሚያይበት ናቸው። ሚሻል ኩዊን ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ባለፉት ጥቂት ሳምንታት ለየት ያለ ድራማ መሰል ትዕይንቶችን ያስተናግደው የሁለቱ ዩናይትድ ስቴትስ ምክር ቤቶች መቀመጫ ካፒቶል የምክር ቤቱ አባላት ከኮሮና ቫይረስ ወረርሽኝ ጋር ተዛምዶ የአገሪቱን ኢኮኖሚ ለማንቀሳቀስ በታቀደው ከፍተኛ መጠን ባለው ገንዘብ ጉዳይና የቀድሞ የዩናይትድ ስቴትስ ፕሬዚዳንት ክስ በሚታይበት ሂደት ሳቢያ ዳግም የተለየ ትኩረት ስቧል። የምክር ቤቱ ልዩ ልዩ ኮሚቴዎችም በወረርሽኙ ሳቢያ ስራቸውን ላጡ ዜጎችና ለቤተሰቦች ድጎማ፣ ለንግድ ድርጅቶችና እንዲሁም ለግዛቶችና የአካባቢ አስተዳደሮች ድጋፍ የሚውል ገንዘብ ወጪ ለሚያደርገውና ፕሬዚዳንት ባይደን ላቀረቡት የኢኮኖሚ ማነቃቂያ ከታቀደው ከዚህ ውጥን ጋር የተያያዙ የሕግ ረቂቆችን መንደፍ ወይም መቅረጽ ይጀምራሉ። በምክር ቤቱ የተቀናቃኙ የሪፐብሊካን ፓርቲ አባላት ታዲያ ኮቪድ-19ን ተከትለው በተከሰቱ ጉዳዮች ላይ ብቻ ያተኮረ አይደለም፣ መጠነ ሰፊ እቅድ ነው ሲሉ ይከራከራሉ። የዲሞክራት ፓርቲ አባላት በበኩላቸው አገሪቱ ላለችበት የኢኮኖሚ ቀውስ በአፋጣኝ ጸድቆ ስራ ላይ መዋል ያለበት እቅድ ነው ሲሉ ይሞግታሉ። የቀድሞው ፕሬዝዳንታዊ ተፎካካሪና በአዲሱ የባይደን አስተዳደር የትራንስፖርት ሚኒስትር የሆኑት ፒት ቡትጄጅ አንዱ ናቸው።
The bottom line is we've got to support as many Americans as we can as robustly as we can.
ዋናው ነገር የአያሌ አሜሪካውያን ድጋፍ በአፋጣኝ ጭምር ማግኘት መቻላቸው ነው። ወሳኙ ጊዜ ነውና
በፕሬዝዳንት ትራምፕ ላይ የቀረበውን ክስ የሚመለከተው ደግሞ በዩናይትድ ስቴትስ እንደራሴዎች ምክር ቤት በየቀኑ ከቀትር በኋላ ባሉት ሰዓታት ውስጥ ትኩረት ተሰጥቶት መታየት ይጀምራል። ባለፈው ታህሳስ 28 በዩናይትድ ስቴትስ ምክር ቤት ላይ ለደረሰው ጥቃት የቀድሞውን ፕሬዝዳንት ተጠያቂ የሚያደርገውንና ፕሬዝዳንት ትራምፕ ያስተባበሉትን ውንጀላ ደጋፊዎቻቸውም መሰረት የለሽ ነው ሲሉ ይተቻሉ። ትርጉም አልባና የአንድ ወገን ፍላጎት የተንጸባረቀበት ሂደት ነው ሲሉ ውድቅ የሚያደርጉት የሚሲሲፒ ክፍለ ግዛቱ እንደራሴ ሮጀር ዊከር ናቸው።
ክሱ ከስልጣን የሚያስወግደው አንቀጽ የቀረበበት ክስ ነው። አንድ አንቀጽ ብቻ በተጠቀሰበት በዚህ ክስ ምክር ቤቱ ህንጻ ላይ የተፈጸመውን ወረራ በተናጠል አነሳስተዋል የሚል ነው። ይህንን ጉዳያቸው በሚሰማበት የክስ ሂደት ማረጋገጥ የሚቻል አይመስለኝም ፈጽሞ።
የዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዚዳንቱን ለሁለተኛ ጊዜ ተጠያቂ አድርጎ ያጸደቀው ይህ ክስ ይጸና ዘንድ የሁለቱ ፓርቲ ተወካዮች እኩል 50-50 መቀመጫዎች በያዙበት የእንደራሴዎች ምክር ቤትም 17 የሪፐብሊካን ፓርቲ አባላት ዲሞክራቶችን ተቀላቅለው የድጋፍ ድምጻቸውን እንዲሰጡ ይጠይቃል። በመሐከላቸው የተካረረ ልዩነት በሚታይባቸው ሁለቱ ተቀናቃኝ ፓርቲዎች ካሉበት አቋም አንጻር ግን እንዲህ ያለ መቀራረብ የሚንጸባረቅበት ውሳኔ ሊሳካ የመቻሉ ጣ በእጅጉ ሩቅና የማይደረስበት ይመስላል።
ዘ
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኮቪድ-19 በሚሊዮን የሚቆጠሩ ሴቶችና ልጃገረዶች ላይ የሚፈጸም ግርዛት ቁጥር እንዲጨምር አድርጓል ሲሉ የሰብአዊ መብቶች ተሟጋቾች ፍርሃታቸውን እየገለጹ ነው። ዛሬ እየተከበረ በሚገኘው ዓለም አቀፍ የሴቶች ጸረ ግርዛት ቀን ላይም ይህ አይነቱ አረመኔያዊ ተግባር እንዲቆም ጥሪ አቅርበዋል። ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ አለ፣ ስመኝሽ የቆየ ታቀርበዋለች።
ባለማችን ላይ ከ200 ሚሊዮን የሚበልጡ ሴቶችና ህጻናት የሴቶች ግርዛት በሚያስከትለው አካላዊና የአይምሮ ጉዳት ይሰቃያሉ። ይህ አይነቱ የሴቶች ግርዛት የሴት ልጅ የመራቢያ ክፍል አካል በመቁረጥ የሚፈጸም ሲሆን በዋናነት በ30 የአፍሪካ ሀገራት፣ መካከለኛው ምስራቅና እስያ በሚገኙ ገና የተወለዱ ህጻናትና ልጃገረዶች ላይ ይፈጸማል። በጉዳዩ ላይ የሚሰሩ የተባበሩት መንግስታት ድርጅቶችና የሰብአዊ መብት ተሟጋቾች የኮቪድ-19 ወረርሽኝ ሴት ልጆችን የበለጠ ለግርዛት እያጋለጠ መሆኑን እያስጠነቀቁ ይገኛሉ። በአስቸኳይ እርምጃ ካልተወሰደም በሚቀጥሉት 10 አመታት ውስጥ ከ2 ሚሊዮን በላይ የሚሆኑ ልጃገረዶች በዚህ ተጠቂ ሊሆኑ እንደሚችሉ አስታውቀዋል። የዓለም ጤና ድርጅት ዋና ስራ አስኪያጅ የሆኑት ዶክተር ቴድሮስ አድሃኖም ይህ ቁጥር በዚህ አመት ግርዛት ሊፈጸምባቸው ይችላል ተብሎ ከሚገመተው 3 ሚሊዮን ልጃገረዶች ተጨማሪ መሆኑን አብራርተዋል።
Let's be clear. Female genital mutilation is a violation of human rights.
በግልጽ መታወቅ ያለበት ነገር የሴት ልጅ ግርዛት የሰብአዊ መብት ጥሰት መሆኑንና ከሕክምና ጋር የተያያዘ ምንም አይነት ጠቀሜታ የሌለው መሆኑን ነው። በሴቶች ጤናና ማህበራዊ ግንኙነት ላይ ያጭርና የረጅም ጊዜ ችግርና ውስብስብ ጉዳዮችን ሊያስከትል ይችላል። ስለዚህ የሴት ልጅ ግርዛትን አሁኑኑ ማስቆምና ማንም የጤና ሰራተኛ ይህን ተግባር እንዳይፈጽም ማድረግ አለብን።
የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው በሴቶች ግርዛት ምክንያት ከሚደርሱ የጤና ችግሮች መካከል ከፍተኛ ህመም፣ የደም መፍሰስ፣ ቴታነስና ሌሎች የመመረዝ፣ ድንጋጤና የሞት አደጋዎች ሊያስከትል ይችላል። በረጅም ጊዜም ሴቶች የሽንት ቧንቧ፣ የመራቢያ አካልና የወሲብ ችግር ሊደርስባቸው ይችላል። በወሊድ ጊዜ ከሚፈጠር ውስብስብ ችግር በተጨማሪም አዲስ የተወለዱ ህጻናትን ሞትም ያስከትላል። ይህ ጎጂ ባህል እንደ አይምሮ ጭንቀት፣ ውጥረትና ከአደጋ በኋላ የሚፈጠር የአይምሮ ጠባሳ የመሳሰሉ በሽታዎችም ይዳርጋል። የተባበሩት መንግስታት የሴቶች ግርዛትን እንደ አውሮፓውያን አቆጣጠር በ2030 ከዓለማችን ለማጥፋት ያወጣውን እቅድ በሚቀጥሉት 10 አመታት ውስጥ ለማስፈጸም ወደ 2.4 ቢሊዮን የሚጠጋ የአሜሪካ ዶላር ይጠይቃል። የመንግስታቱ ድርጅት ይህን ቁጥር ወደ መሬት አውርዶ ሲያስረዳ አንዲትን ሴት ልጅ ከዚህ ጥቃት ለመከላከል ከ100 የአሜሪካ ዶላር ያነሰ ገንዘብ ይፈጃል ሲል ይገልጻል። ድርጅቱ ጨምሮ በ27 ሀገራት ላይ ባደረገው ጥናት በሴቶች ግርዛት ምክንያት የጤና እክል የገጠማቸውን ሴቶች ሕክምና ለመስጠት በአመት እስከ 1.4 ቢሊዮን የአሜሪካ ዶላር እንደሚያስፈልግ ያሳያል። የሴቶች ግርዛት ቁጥር እየጨመረ መሄድ ከሆነ ደግሞ ይህ የገንዘብ መጠን በ30 አመታት ውስጥ ወደ 2.3 ቢሊዮን የአሜሪካ ዶላር እንደሚያድግም ሪፖርቱ ያብራራል። በሊዛ ሽሌን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተራችን ተከተሉ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን በኢሜይል ከተላኩልን አስተያየቶች አንዱን እናስደምጣችሁ። ሰላም ቪኦኤዎች፣
ከነ ዶክተር ተሻገር ሽፈራው ጋር የሐሰት መረጃዎች ባስከተሉት ጉዳቶችና መፍትሄዎች ላይ ያደረጋችሁት ውይይት በጣም ጠቃሚ ነው። ችግሩ አሳሳቢ በመሆኑ እንዲህ አይነት ውይይት የተለያዩ ባለሙያዎችንና የሐሰት መረጃዎች ሰለባ የሆኑትን ዜጎች በማሳተፍ በተከታታይ ቢካሄድ መልካም ነው። ሐሰተኛ ወይም የተዛቡ መረጃዎች በአገራችን እያደረሱ ያሉት ጉዳት ዘርፈ ብዙ ነው። ህብረተሰቡን በማሳሳት ብቻ የሚቆም አይደለም። በተዛቡ መረጃዎች ምክንያት ግጭቶች ተቀስቅሰዋል። በሺዎች የሚቆጠሩ ሰዎች ህይወት ተቀጥፏል። ሺዎች ተፈናቅለዋል። ሀብትና ንብረት ወድሟል። ህዝብ እንዲለያይ፣ እርስ በርሱ እንዲጠራጠር ምክንያት ሆኗል። ችግሩን አሳሳቢና አሳዛኝ የሚያደርገው ደግሞ የተዛቡ መረጃዎች እየተሰራጩ ያሉት በድንገት ወይም በስህተት ወይም ባለማወቅ ሳይሆን ታስቦባቸውና ታቅዶባቸው በተቀናጀ መንገድ መካሄዳቸው ነው። ሊከተል የሚችለው አደጋ ከባድ የሚሆነው ደግሞ የተዛቡ መረጃዎች እየተሰራጩ ያሉት ልምድ በሌላቸው ተራ ሰዎች ሳይሆን ተማሩ በሚባሉ ማህበራዊ ኃላፊነት በተሸከቡና ለዚሁ ዓላማ ከፍተኛ ሀብት መድበው በሚሰሩ ሰዎች መሆኑ ነው። በአሁኑ ጊዜ ከምን ጊዜውም በከፋ ሁኔታ በአጠቃላይ ማህበረሰብን አደጋ ላይ የሚጥሉ፣ የሚያንቋሽሹ፣ የሚያዋርዱ፣ አንዱን ህዝብ በሌላው ህዝብ ላይ የሚያነሳሱ የሐሰትና የተዛቡ መረጃዎች ያለምንም ገደብ እየተሰራጩ ነው። ስለዚህ ቪኦኤዎች ተመሳሳይ ውይይት በማዘጋጀት አደጋዎች እንዲቀንሱ አግዙን። ደረጀ ገብረ መስቀል የኮሚኒኬሽንና ማህበራዊ ዘርፍ ባለሙያ ከአዲስ አበባ። አቶ ደረጀ ገብረ መስቀልን ስለ አስተያየታቸው እጅግ አድርገን እናመሰግናለን። አድማጮች፣ ተዘዋዋሪውን የስልክ መስመራችንን እናስተዋውቃችሁ። 202-205-9942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ ዝግጅት ስንዘልቅ ኢትዮጵያ ከአራት ወራት በኋላ የምታካሄደው ምርጫ ነጻና ገለልተኛ እንዲሆን ሀገሪቱ ውስጥ የሚስተዋሉት ግጭቶች ሊቆሙና ሰብአዊ እርዳታ ለሚያስፈልጋቸው በአስቸኳይ ሊደርስ እንደሚገባ በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር ግሪጎሪ ሚክ አሳስበዋል። ሚክ ዩናይትድ ስቴትስ በአፍሪካ ላይ የሚኖራትን ፖሊሲ በተመለከተ የዓለም አቀፍ ስልቶች ጥናት ማዕከል ሲኤስአይኤስ ባዘጋጀው በኢንተርኔት ላይ በተካሄደ ውይይት በቅርቡ ምርጫ ያካሄደችውን ዩጋንዳን ጨምሮ አሜሪካ ከአፍሪካ ሀገሮች ጋር ትኩረት ሰጥታ ስለምትሰራባቸው ጉዳዮችም አብራርተዋል። በምርጫ ወቅት የሚኖረውን ደህንነት አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ሀገሪቱ ውስጥ ያለውን ጸጥታና ደህንነት ሁኔታ እየተሻሻለ ይሄዳል የሚል እምነት እንዳለው ገልጿል። ስመኝሽ የቆየ ዝርዝሩን ይዛለች።
አዲሱ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ወደ ስልጣን ከመጡ በኋላ በምክር ቤቱ የውጭ ጉዳዮች ኮሚቴ አዲስ ሊቀመንበር ሆነው የተመረጡት ግሪጎሪ ሚክ በኢትዮጵያ ትግራይ ክልል በተከሰተው ግጭት ዙሪያ ያለው ከፍተኛ የመረጃ እጥረት በአስቸኳይ መፈታት እንዳለበት ያሳሰቡት በዓለም አቀፍ ስልት ጥናት ማዕከል አማካኝነት በተካሄደ ውይይት ላይ ነው። ሚክ በተለይ ምርጫ በደረሰበት ወቅት በክልሉ ያለውን ሁኔታ በትክክል ማወቅ በጣም አስፈላጊ ነው ሲሉ ተናግረዋል።
without making sure that the foundation is laid for free and fair election.
ገለልተኛና ነጻ ምርጫ ለማካሄድ የሚያስፈልገው ሁኔታ መሟላቱ ሳይረጋገጥ ምርጫ ማድረግ አይቻልም። ስለዚህ ቅድሚያ ሊሰጠው የሚገባው ኢትዮጵያ ውስጥ ከሚመለከታቸው አካላት ጋር በመሆን የተጀመረው ለውጥ ወደ ነበረበት መመለስ ነው።
That's not being fair if you don't have the foundations that set in the beginning.
ኢትዮጵያ 6ኛውን አገራዊና ክልላዊ ምርጫ ግንቦት 28 2013 ዓ.ም እንደምታካሂድ ማስተዋቋን ተከትሎም ሚክ በሀገሪቱ የተለያዩ አካባቢዎች ያሉ ግጭቶች ቆመው ለምርጫ አመቺ ሁኔታ የሚፈጠርበት ሁኔታ ላይ ቅድሚያ ተሰጥቶ ሊሰራ ይገባል ሲሉ አሳስበዋል።
ህብረተሰቡ በሚደረገው ምርጫ እንዲተማመን፣ ሁሉም ሰው በምርጫው ላይ ለመሳተፍ እችላለሁ የሚል ስሜት እንዲሰማው መደረግ አለበት። ሌላው ግልጽ ነገር ደግሞ የሚታየው የሰብአዊ ጉዳትና የመብት ጥሰት እንዳይቀጥል መደረግ አለበት።
ከምርጫ ጋር ተያይዘው የሚነሱ የጸጥታና አለመረጋጋት ጉዳዮች በምርጫ ሂደቱ ላይ እየፈጠረ ያለውን ስጋት በተመለከተ ያናገርናቸው የምርጫ ቦርድ ኮሚኒኬሽን አማካሪ ሶሊያና ሽመልስ በበኩላቸው ሀገሪቱ ያለችበት የጸጥታ ሁኔታ ከምርጫ ጋር እንደሚገናኝ በመግለጽ በመጪዎቹ 3 ወራት የሀገሪቱ የጸጥታ ሁኔታ በሚሻሻልበት ሁኔታ ላይ ቦርዱ ከሚመለከታቸው አካላት ጋር አብሮ እየሰራ መሆኑን ተናግረዋል።
ስትረስ የሚኖሩ የሰላም ሁኔታ ይሻሻላል። በተለይ ደግሞ ቦርዱና መንግስት ባቋቋሙ የዚህ የምርጫ ጸጥታና ደህንነት ታስክ ፎርስ ውስጥ የኢትዮጵያ ብሔራዊ ምርጫ ቦርድም እንደ አንድ አባል ሆኖ የምርጫ ጸጥታ ቅድ ሲወጣ እንዴት ነው መውጣት ያለበትና በዛ ውስጥ የምርጫ ምቶችም ሳይጠባበቡ መራጮችም ምርጫው ላይ የሚሳተፉ ፓርቲዎችም በአግባቡ እየተንቀሳቀሱ፣ በሌላ በኩል ደግሞ የምርጫ ጸጥታ የሚከበርበት ሁኔታ እንዴት ነው የሚለው ላይ ይህኛል ግባት የሰጠ ነው። ስለዚህ ተስፋ የምናደርገው ምንድን ነው እነዚህ ሁኔታዎች እየተሻሻሉ በእኛም በኩል ደግሞ በመንግስትም በኩል ደህንነትን የመጠበቅ ሁኔታ የሰላምና ጸጥታን የመጠበቅ ሁኔታ እየተሻሻለ የሚሄድበት፣ በቦርዱም በኩል ደግሞ ከምርጫ ጋር የተገናኙ በተለይ ኤሌክትራል ቫዮለንስ ሊሆን ይችላሉ የምናስባቸውን ነገሮች ወይ ቶሎ መለየት ወይም ደግሞ ከሆኑ በኋላ ደግሞ ቶሎ ምላሽ ለመስጠት የሚቻልበትን ደግሞ የራሳችንንም የምርጫ ኦፕሬሽን ውስጥ የተገናኘ ሲስተም መፍጠርን ማድረግ እንግዲህ ሁለቱንም ማድረግ እየሰራ ነው።
የጸጥታ ሁኔታን አስቀድሞ ማረጋገጥ ግን የቦርዱ ኃላፊነት አለመሆኑንና የሚመለከታቸው የመንግስት አካላት በዚህ ጉዳይ መጠየቅ እንዳለባቸው አበክሮ የገለጹት ሶሊያና የሀገር ውስጥ ተፈናቃዮች ባሉበት ሆነው መምረጥ በሚችሉበት ሁኔታ ላይ ቦርዱ እየሰራ እንደሆነም አክለው አብራርተዋል።
ተንቀሳቃሽ የምርጫ ጣቢያዎች ምን ያህሎች መቋቋም አለብን፣ የት አካባቢ ነው የሚቋቋሙት የሚለው የተፈናቀሉ ዜጎችና የተለያዩ ከመኖሪያ ቀያቸው በተለያየ ሁኔታ የሚኖሩ ሰዎችን ይጨምራል። ለምሳሌ ወታደሮች፣ ተማሪዎች የመሳሰሉትን እነሱ ነው የሚጨምር ስለሆነ እችንም በሚያካትት መልኩ እየተዘጋጀንበት ነው ማለት ነው። ስለዚህ የተፈናቀሉ ሰዎች ባለንበት ኦርጋናይዝድ ሆኖ መረጃ መሰረት ድምፅ እንዲሰጡ የሚደረግበትን እድል አንደኛው ቦርዱ የሚያየው ነገር ነው። በጣም ሴት
የዓለም አቀፍ ስልት ጥናት ማዕከል ባዘጋጀው የድረገጽ ውይይት ላይ ተገኝተው ንግግር ያደረጉት ሚክ ዲሞክራቶች የተቆጣጠሯቸው የህግ አውጪውና የመወሰኛው ምክር ቤቶች በአፍሪካ ላይ የሚያራምዱት አቋም ምን እንደሚመስል አብራርተዋል። ከሰሞኑ ግጭቶች የበዙባት ኢትዮጵያን ወክላ የአዲስ ስታንዳርድ ሚዲያ መስራችና ባለቤት የሆነችው ጸዳለ ለማ ወቅታዊ ጉዳዮችን ለሊቀመንበሩ አስረድታለች። በትግራይ ክልል እየተካሄደ ያለው ግጭት ሙሉ ለሙሉ ቆሞ ወደ ክልሉ በቂ እርዳታ እንዲዳረስ ለማድረግ ዩናይትድ ስቴትስ ከፍተኛ ግፊት ማድረግ አለባት ያለችው ጸዳለ ከምርጫ በፊት የታሰሩ የተቃዋሚ ፓርቲ መሪዎችና አባላትም እንዲፈቱ ጠይቃለች።
We're talking about an election in which only a few parties are enthusiastically campaigning, talking about
እያወራን ያለ ነው በጣም ጥቂት የፖለቲካ ፓርቲዎች ብቻ የምርጫ ዘመቻ እያደረጉበት ስላለው እና በሺዎች የሚቆጠሩ የተቃዋሚ ፓርቲ አባላትና የበላይ አመራሮች የታሰሩበት ምርጫ ነው። ይህ ደግሞ በተለይ በኦሮሚያ ክልል በስፋት ይታያል።
ከኢትዮጵያ በተጨማሪ በቅርቡ ከፍተኛ ለመረጋጋት የተከሰተበት ምርጫ ያካሄደችው ዩጋንዳን ወክላ ጋዜጠኛና የሰብአዊ መብት ተሟጋች የሆነችው ሮዝቤል ኳጓሚሬ ባደረገችው ንግግርም ላለፉት 35 ዓመታት በስልጣን ላይ የቆዩት ዮሪ ሙሴቨኒ ሰላማዊ የስልጣን ሽግግር እንዲያካሂዱ አሜሪካ ግፊት እንድታደርግ ጠይቃለች።
Many people are really, really hopeful that we can see a peaceful power transition.
ብዙ ሰዎች ሰላማዊ የስልጣን ሽግግር ማየት ይፈልጋሉ። ያ እንዳይሆን እያደረጉ ያሉት ደግሞ 35 ዓመት ስልጣን ላይ የቆዩት ፕሬዝዳንት ሙሴቬኒ ናቸው። ስለዚህ ከሀገሪቱ ጋር የሚኖራችሁ ግንኙነት ሀገራችሁ ወዴት ነው እየሄደች ያለችው? ህዝቡ የተለመደ ስነ ስርዓት ሳይሆን ትክክለኛ ምርጫ ይፈልጋል በሚል ጠንካራ ንግግር ላይ የተመሰረተ መሆን አለበት።
አዲሱ የባይደን አስተዳደር ኢትዮጵያንና ዩጋንዳን ጨምሮ ከአፍሪካ ሀገራት ጋር በሚኖረው ግንኙነት ዋና ትኩረቱን የሚያደርገው ድንበር ተሻጋሪ በሆኑ ችግሮች ዙሪያ መሆኑን ሚክ በውይይት ወቅት አበክረው ተናግረዋል። በትራምፕ አስተዳደር ወቅት አፍሪካ እኩል ድምጽ እንዳይኖራት የበታች ተደርጋ ቆይታለች ያሉት ሚክ የአየር ንብረት፣ ኢኮኖሚ፣ የሰላምና ጸጥታ ጉዳዮች የባይደን አስተዳደር በአፍሪካ ዙሪያ የሚያተኩርባቸው ጉዳዮች እንደሆኑ አስረድተዋል። በተለይ ሰላምና ጸጥታን በተመለከተ በአህጉሪቱ ውስጥ ተቀማጭ የሆኑ የዩናይትድ ስቴትስ ወታደሮች ሚናና አስፈላጊነት እንደገና እንደሚፈተሽ የጠቆሙት ሚክ ዩናይትድ ስቴትስ በሚቀጥሉት 10 ዓመታት አለመረጋጋት የሰፈነባቸው ሀገራትን ቁጥር በግማሽ ለማውረድ አለማ እንደምትሰራ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን እናመሰግናለን። አሁን አድማጮች ተራው የሰኞ ምሽት ጤና ነው። Orbit Health ከአራት ዓመታት በፊት አዚዮን ቸርነት በተባሉ ግለሰብ የተቋቋመ የቴክኖሎጂ የጤና ተቋም ነው። ኢትዮጵያ ውስጥ ያለውን የጤና ስርዓት ማከላዊ በማድረግ ሐኪሞች የህሙማንን መረጃ ሳይዘናጋና ሳይጠፋ እንዲሰነዱ፣ የታዘዙ መድኃኒቶችን በተገቢው መንገድ እንዲያከፋፍሉ፣ ህሙማን በተለያየ ህክምናዎች የሚያጠፋቸውን ጊዜና ገንዘብ እንዲቆጥቡ፣ እንዲሁም ህሙማንና ሐኪሞች በርቀት የህክምና ዘዴ የሚገናኙበትን ሁኔታ በማመቻቸት እየሰሩ መሆናቸውን ይናገራሉ። ከማስተር ካርድ ፋውንዴሽን ጋር በመተባበር ለ15 የቴክኖሎጂ ተቋማት የአራት ወራት ስልጠናና የመነሻ ገንዘብ ያመቻቸ መርሃ ግብርም እየመሩ ይገኛሉ። ኤደን ገረመው የኦርቢት ሄልዝ መስራችና ዋና ስራ አስፈጻሚ ጳዚዮን ቸርነትን አነጋግራ ተከታዩን አሰናድታለች።
እጅግ አነስተኛ የሆነ የጤና ባለሙያና ከፍተኛ የህዝብ ቁጥር ባላት ኢትዮጵያ ውስጥ የጤና ስርዓቱ በተገቢው መንገድ አለመዘርጋቱና የመረጃዎች ማዕከላዊነት ማጣት የጊዜ የገንዘብ እንዲሁም የጤና ቀውስ እንዳስከተለ ባለሙያዎች ይናገራሉ። በተለይም የህሙማን የጤና መረጃዎች መጥፋት፣ ከሐኪም ሐኪም የተለያዩ የምርመራ ውጤቶችን መቀበል የተለመደ ነገር ነው። የምህንድስናና የቴክኖሎጂ ባለሙያው ጳዚዮን ቸርነት ከሚኖርበት ዩናይትድ ስቴትስ ለእረፍት ወደ ኢትዮጵያ መጥቶ እናቱ ለማሳከም በመከረበት ወቅት ያስተዋለው ነገር ኦርቢት ሄልዝ የተሰኘ የቴክኖሎጂ ተቋም ወደ መመስረት እንዳስገባው ይናገራል።
ሆስፒታል በዚህ ዘመድ የተያየው ትልቅ ክስተት ነው። ወደ ጤናው እንድገባ ያደረገ ያ ምንድን ነው? አንደኛ ቀጠሮ ይዘን ሄደን ስምንት ሰዓት ተኩል የሰጠን ቀጠሮ፣ እሱ እስከ 11:30 አልመጣም ዶክተሩ ነው። ወደ 3 ሰዓት ያህል ቁጭ ብግን ብዙ ግን እንዳሰላስል አደረገኛ። ሁለተኛ ምንድን ነው 6 ወር በፊት የተመለከታትን ችግር አሁን ሄጄ ለፎሎ አፕ ነው የሄድነው፣ ፓይሮ አልተገኘም እና እንደ አዲስ ነው ሲያክማት የነበረው እና ሴት እንዲች ነው የሚሆነው። ያው ህክምና ከጂኒቲ ያለው ሻለውን የሚመጣው ወይም ደግሞ የዋሰብነት ይመጣው ያንድ ማድረግ የሚያስችል ግን የኢንፎርሜሽን የዴታ ማኔጅመንት አለመኖሩ እዛ ሆስፒታል ላይ ሲሪየስሊ ያንድ እንመለከቱ አደረገን እና አንድ ስሞል ቲም አቋቋምን እና አጠናን ኢንዱስትሪውን። ምንድን ነው ቻሌንጁ? ይሄ የሁሉም ቻሌንጅ ነው? የኢትዮጵያ ብቻ ነው? የሰብሳራን አፍሪካ ቻሌንጅ ነው? የሆስፒታሎች የትኞቹ ነው? የግሉ ነው? የመንግስቱ ነው? የክሊኒኮች ችግር ነው? እና ይህን ካጠናን በኋላ ነው ሞዴል መቅረጽ የጀመር ነው። እና ወይም ወደ ውጭ ተመልሼ ሲሄድ ኬር እንዴት ነው ደሊቨር የሚደረገው? ሆስፒታል እንደምታውቂው በውጭ ዓለም የሚያክመኝ ዶክተር ለ5-6 ዓመት አክሞኛል። በየአመቱ ለቼካፕ ሁሉ ፋይሌ እጅ ላይ አለ። ኢንፎርሜሽኖች ሁሉ ተቀናጅተው ሲስተም ውስጥ አሉ። ሳይብስ አንድን ነገር አስቀድሞ መድረስ ይቻላል፣ ቶሎ መዳን ይቻላል። እና ያንን አሰራር በቴክኖሎጂ አያይዘን ለምን አናመጣም የሚለውን ነገር አሰብን እና የብዙዎችን ሀገር ችግር መፍታት እንችላለን የሚለውን ራዕይ ይዘን ነው ሰንቀን የተነሳ ነው።
ጳዚዮን ኦርቢት ሄልዝ አሁን ላይ የሚታዩ የጤና መረጃ ክፍተቶችን በመምላት እና የቴክኖሎጂ ስርዓቱን የመዘርጋት ሂደቱን መጀመሩን እንዲህ ያስረዳል።
ለምሳሌ አንድ ሰው ተነስቶ ጥቋን በሰሌዳ ላይ ሊሄዳል ልበል እና ፕሮሰሱ ምንድን ነው? መጀመሪያ ይመዘገባል፣ ካርድ ይወጣለታል፣ ከዛ ፋይል ይከፈትለታል እና ታክሞ ይሄዳል። ለአይን ሕክምና ሄደው እንበል ይህ ሰውዬ፣ ከዛ ደግሞ እግሩን ያመውና ሌላ ቦታ ይሄዳል፣ አለርት ሄደን ይበል። አሁን ባለው አሰራር ሁለቱም ጋር ሲሄድ እንደ አዲስ ታካሚ ነው የሚታከመው። ምናልባት አንዳንዱ ጋር ጥሩ ዶክመንት ማኔጅመንት ሲስተም ካላቸው ፋይሉን አውጥተው ፈልገው በስሙ ከዛ ዶክተሩ ያንን ባለፈው የነበረው ምርመራ ተመልክቶ ውጤቱን ተመልክቶ ሕክምናውን በዛ ላይ ተጨባጭ ዴታ ወይም ደግሞ ኢንፎርሜሽን ይዞ የመቀጠል እንደዚህ በጣም ትንሽ ነው። ሰው ምን ይሆናል? አንድ ሰው ለአንድ ህክምና ይሄዳል፣ የሆነ መድኃኒት ይሰጠዋል፣ ሌላ ነገር ይሄዳል፣ ወይ የሚሰጠው መድኃኒት በፊት ከወሰደው ጋር የሚጣረስ ሊሆን ይችላል። እንግዲህ አንድ ሆስፒታል ላይ ሄዶ እንኳን በአግባቡ ግድ ያለው ነገር ማግኘት ካልቻለ 2-3-4 የተለያዩ ሆስፒታሎች ላይ የግድ መሄድ ቢኖርበት ውጤት ማመሳከርም እንኳን ቢፈልግና ሁለት ዶክተር ማየት ቢፈልግ አሁን ያለው የዶክመንት አያያዝ ወይም ደግሞ የኢንፎርሜሽን አጠቃቀም መርህ ጥሩ አይደለም። በዛ ምክንያት ሰዎች አገር ለቀው ይሄዳሉ ለህክምና። ያላቸውን ሸጠው ወይ ታይላንድ ይሄዳሉ፣ ህንድ፣ ኬንያም፣ አሜሪካ፣ ሁሉም ቦታ የሚችሉበት ቦታ ለመሄድ ይሞክራሉ። እኛ ምንድን ነው የምናደርገው? በአንድ በኩል ሆስፒታሎችን፣ ፋርማሲዎችን፣ ክሊኒኮችን ማገዝ ነው። ሲስተም እንዘረጋለን። ሶፍትዌር ነው። ሶፍትዌሩ ፍለክስብል ነው። ኮምፒውተርም ላይ በስልካቸውም ላይ አክሰስ ሊያደርጉት ይችላሉ። ግን ለዶክተሮቹ እንደ አዲስ ከማየት ይልቅ ፔሸንቱን የቤተሰቡን ታሪክ፣ የሕክምናውን ታሪክ፣ ውስጥ የነበረውን መድኃኒት፣ እነዚህም ሁሉ በተቀናጀ መልኩ ሳይንቲፊክ በሆነ መልኩ እጃቸው ላይ ካለ የባለፈው ክትትል ላይ ተመርኩዘው ወደፊት እንዲቀጥሉ ነው ያስችላቸው። ሌላው መድኃኒት አሁን በጣም ችግር አለ እዚህ ሀገር። አንዱ ጋር ጠፋ የተባለ መድኃኒት ሌላ ጋር ደግሞ ኤክስፓየር ሲያደርግ እናያለን። ደግሞ ምንድን ነው አሰራሩ ብጥስጥስ ያለ ስለሆነ ነው። ይህንንም ለመቅረፍ ነው አንዱ እንግዲህ ሆስፒታሉ ስንመለከት ነው። ወደ ህመምተኛው ደግሞ ስንመለከት በህጉ መሰረት ህመምተኛ የራሱን ሜዲካል ሬከርድ መጠየቅ መብት አለው። ህመምተኛዎች ላይ መገኘቱ ለራሱ ላለው የህክምና ክትትል የተሻለ ሁኔታ እንዲፈጥር ያስችለዋል። እና በሁለቱም ሳይድ ነው። በዚህ በኩል ትምህርቶችን ማገዝ እንፈልጋለን፣ እያገዝን ነው። አሁን ወደ 350,000 በላይ ሜዲካል ሬኮርዶች የተለያዩ ፋሲሊቲዎች ጋር በእኛ ሲስተም ማኔጅ ይደረጋል።
ኦርቢት ሄልዝ ሐኪሞችንም ከህሙማን ጋር በርቀት የህክምና ዘዴ የሚገናኙበትንም ስርዓት እያመቻቸ ሲሆን በተጨማሪም በአሁን ሰዓትም በህክምና ቴክኖሎጂ ዘርፍ የሚሰሩ 15 ተቋማትን የአራት ወር የቴክኖሎጂ ልምምድና ስልጠና መርሃ ግብር ከማስተር ካርድ ፋውንዴሽን ጋር በትብብር እያስኬደ ይገኛል።
ፕሮግራሙ ምንድነው? ቅርጽ ያለው ጠና ያለው ስለ ቢዝነስ ሀሳብን እንዴት ነው ወደ ስራ የምንቀይረው? እንዴት አድርገን ቲም መመስረት እንችላለን? ተግባራዊ ችግሮች መፍታት የሚችሉ ሰዎች ምን ይመስላሉ? ያንን እንግዲህ ቅርጽ ባለው ሁኔታ ሰዎችን አሰልጥነን ወደ ስራ አለም እንዲገቡ ለማድረግ ነው እና በማስተርካርድ ፋውንዴሽን ጋር መተባበር የጀመርነው ኢኒሽቲቭ ነው። በዚህ አመት ወደ 15 የሚሆኑ ስታርታፖችን እናጎለብታለን ወይም ደግሞ እናለማለን። ቀጥታ ወደ 200 በላይ ስራዎች ይፈጥራል። እነዚህ ፕሮፌሽናል ስራዎች የሚቀጥሉት አመታት በኋላ ግን ይህንን ቁጥር እየጨመረ ሌሎች ክፍለ ሀገራትም ለማስፋት ፕላን አለን።
በጳዚዮን ቸርነትና ኢትዮጵያ ውስጥ ባገኘው የስራ አጋሩ ግሩም አሰፋ የተመሰረተው ኦርቢት ሄልዝ እስካሁን ድረስ የ300,000 ህሙማን መረጃ ማዕከላዊ በሆነ የቴክኖሎጂ ስርዓት ውስጥ የመዘገበ ሲሆን ከ3 ሚሊዮን በላይ የሚሆኑ የመድኃኒት ማዘዣዎች መመዝገባቸውንም ጳዚዮን ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንና እንግዳዋን እናመሰግናለን። ተከታዩ ቅንብር አፍሪካ ነክ ርዕሶች ይሆናል። የአፍሪካ የጤና ሚኒስትሮች በተለይም በደቡባዊ አፍሪካ በኮሮና ቫይረስ የሚያዙ ሰዎች መበራከት እንዳሳሰባቸው ገልጸዋል። በእነዚህ ሀገሮች የኮሮና ቫይረስ ክትባት መድኃኒት ተደራሽነት መዘግየትም እንዳሳዘናቸው የአሜሪካ ድምጽ ዘጋቢ አኔታ ፓዋል ከጆሃንስበርግ በላከችው ዘገባ ጠቅሳለች። አዳነች ፍሳህዬ ለአፍሪካ ንግ ርዕሶች ታቀርበዋለች።
የአፍሪካ ሀገሮች በብዙ መቶ ሚሊዮኖች የሚቆጠር የኮሮና ቫይረስ ክትባት መድኃኒት መምጣትን እየተጠባበቁ ባሉበት በአሁኑ ወቅት የአህጉሪቱ መሪዎች በተለይም በደቡባዊ አፍሪካ በቫይረሱ የሚያዙ ሰዎች ብዛት እያሳሰባቸው መሆኑን እየገለጹ ነው። በንጉሳዊ አገዛዝ ስር ባለችው አነስተኛው ሀገር ኢስዋቲኒ በየዕለቱ 200 ሰዎች በኮሮና ቫይረስ እየተያዙ መሆናቸውን፣ በበሽታው የሚሞቱት ሰዎች ብዛትም መጀመሪያ በሽታው በገባበት ወቅት ከነበረው በአራት እጥፍ ከፍ ማለቱን ድንበር አልባ ሐኪሞች የተባለው ዓለም አቀፍ የረድኤት ድርጅት አስታውቋል። ባለፈው ዓመት ኮሮና ቫይረስ በጠረፊቷ ሀገር ሞዛምቢክ በገባበት ወቅት በቫይረሱ እያዙ ከነበሩት ሰዎች ቁጥር ወደ 7 እጥፍ በሚጠጋ ከፍ ማለቱ ታውቋል። በየብስ በተከበበችው ማላዊ ደግሞ አዲስ በቫይረሱ የሚያዙ ሰዎች ብዛት በየ4ና በየ5 ቀናቱ በእጥፍ እየጨመረ እንደሚሄድ ተገልጿል። የአፍሪካ የበሽታ መቆጣጠርና መከላከል ማዕከል ኃላፊ ዶክተር ጆን ንኬንጋ ሶንግ 1/3 በሚሆኑ የአፍሪካ ሀገሮች በዓለም አቀፍ ወረርሽኝ የሚሞቱት ሰዎች ብዛት በዓለም ደረጃ ካለው አማካኝ ቁጥር የበዛ መሆኑን ገልጸዋል።
ተቃራኒው ነው የነበረው። በወረርሽኙ መጀመሪያ በኮቪድ-19 ምክንያት የነበረው የሞት መጠን 2.2% ነበር። አሁን ወደ 2.6% አድጎ እያስተዋልን ነው። ከአፍሪካ 55 ሀገሮች የቫይረሱ ሁለተኛ ዙር የተነሳባቸው 41 ናቸው። ከዚህ ውስጥ 70% እየደረሰ ያለው በአምስት ሀገሮች ውስጥ ነው።
እነዛ አምስት ሀገሮችም ኢትዮጵያ፣ ደቡብ አፍሪካ፣ ግብጽ፣ ቱኒዥያ እና ሞሮኮ ናቸው። ዓለም አቀፉ ወረርሽኝ አምና በተዛመተበት ወቅት አፍሪካ በአብዛኛው የቫይረሱ መዛመት ብዙም አልጸናባትም ነበር። የጤና ባለሙያዎች እንደሚሉት በአሁኑ ወቅት በአህጉሪቱ የሚደረገው የቫይረስ ምርመራ ከሌሎች ሀገሮች ጋር ሲነጻጸር ወደኋላ የቀረ ነው። የቫይረሱ የክትባት መድኃኒት ተደራሽነትም እንደዚሁ። በቅርቡ የክትባት ዘመቻ የጀመሩት የአፍሪካ ሀገሮች እፍኝ እንደማይሞሉ ታውቋል። የአፍሪካ የጤና ባለስልጣኖች የኮቪድ-19 የክትባት መድኃኒት ተደራሽነት ገበያ ላይ በማቅረብ መወሰን የለበትም በማለት ያስጠነቀቁትም ለዚህ ነው ሲሉ የዓለም የጤና ድርጅት የአፍሪካ ቀጠናዊ ስራ አስኪያጅ ማትሺዲሶ ሙዌቲ አስገንዝበዋል። በክፍት ገበያ ላይ ሲወሰን ለምሳሌ የክትባቱን መድኃኒት በብዛት የሚገዙ የበለጸጉ ሀገሮች ክትባቱን በርካሽ ዋጋ ለማግኘት ለመደራደር ያስችላቸዋል። ሙዌቲ ይህን ይበሉ እንጂ ባለፈው ሐሙስ ለጋዜጠኞች በሰጡት መግለጫ አሁንም ቢሆን ብሩህ ተስፋ እንደሚታያቸው አስረድተዋል።
Clearly, global solidarity is still a work in progress.
የዓለም አቀፋዊው አንድነት ጉዳይ ገና እየተሰራበት መሆኑ ግልጽ ነው። ምኞታችንና ተስፋችን እሱ ነበር። ነገር ግን ተመኝተነው የነበረውን ያህል አልተደረገም። ሆኖም እየተሰራበት ነው። ለመላ ሕዝቡ ሊዳረስ የሚችል ያህል የክትባት መድኃኒት ያካበቱት ሀገሮች እንዲለግሱ መወትወቱን ቀጥለናል።
የአፍሪካ ሀገሮች የኮቪድ-19 ክትባት መድኃኒቶችን ካገኙ በኋላም ቢሆን ሌላ ተግዳሮት እንደሚኖር እሱም ሰዎች እንዲከተቡ የማግባባቱ ጉዳይ መሆኑን ሙዌቲ ያስገንዝቧል። የዓለም የጤና ድርጅት ያጸደቃቸው የክትባት መድኃኒቶች አስተማማኝና ውጤታማ መሆናቸውን ሙዌቲ አስገንዝበዋል። ድርጅቱ ስለ ክትባቱ የሚነዙትን የሐሰት ወሬዎችን ለማክሸፍ አስቀድሞ እየሰራ መሆኑንም ጠቁመዋል።
It is only lately that some of the anti-vaccine
አንዳንድ ጸረ ክትባት መልእክቶችና ዘመቻዎች እዚህ መድረስ የጀመሩት በቅርቡ ነው። አፍሪካውያን ልጆቻቸውን ማስከተብ እጅግ ወሳኝ መሆኑን እንዲረዱ መጣር ይኖርብናል። እነዚህ ክትባቶች በጥንቃቄ የተመረቱ መሆናቸውን እንዲገነዘቡ ማሳመንም ያስፈልጋል። ስለ ክትባቶቹ ገና እየተማረን መሆናችንን፣ ነገር ግን ስለ ውጤታማነታቸው በቂ እውቀት እንዳለን ለማስረዳት መቻል አለብን።
ሙዌቲ አያይዘውም በዓለም አቀፍ የጤና ድርጅት የጸደቀ የኮቪድ-19 የክትባት መድኃኒት ካገኛችሁ ሳታመነቱ ተወጉት ሲሉ አጠቃለውታል። አድማጮች፣ የአፍሪካ የጤና ሚኒስትሮች በተለይም በደቡባዊ አፍሪካ በኮሮና ቫይረስ የሚያዙ ሰዎች መበራከት እንዳሳሰባቸው የሚገልጸው ቅንብር እዚህ ላይ ያበቃ። ሳምንት በሌላ ዝግጅት እስክንገናኝ በደህና ቆዩን።
አዳነችን እናመሰግናለን። የሰኞ ምሽት የመጨረሻው ሰዓት ላይ ደርሰናል። ሀብታሙ ስዩም የስፖርት ፕሮግራሙን ያሰማናል።
የኢትዮጵያ ፕሪምየር ሊግ 11ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ረቡዕ ጥር 26 2013 በተከናወኑ ጨዋታዎች ቅዱስ ጊዮርጊስና ሀዲያ ሆሳና 1-1 አቻ ተለይተዋል። ኢትዮጵያ ቡና ሲዳማ ቡናን 5-0 አሸንፏል። ሐሙስ ጥር 27 2013 ጅማ አባጅፋርና ባህር ዳር ከተማ 2-2 አቻ ሲወጡ ሰበታ ከተማ አዳማ ከተማን 1-0 አሸንፏል። አርብ ጥር 28 2013 በተደረገ ጨዋታ ደግሞ ሐዋሳ ከተማና ወልቂጤ ከተማ ባዶ ለባዶ አቻ ወጥተዋል። ፋሲል ከነማ ድሬዳዋ ከተማን 2-0 አሸንፏል። ሳምንቱን ፋሲል ከነማ በ25 ነጥቦች ሲመራ ኢትዮጵያ ቡና በ20 ሀዲያ ሆሳና በ19 ነጥቦች ይከተላሉ። የከፍተኛ ጎል አስቆጣሪዎችን ደረጃ አቡበከር ናስር ከኢትዮጵያ ቡና በ14 ጎሎች ይመራል። ሙጂብ ቃሲም ከፋሲል ከነማ በ12፣ ጌታነ ከበደ ከቅዱስ ጊዮርጊስ በ7 ጎሎች ይከተላሉ። ለአንድ ዓመት ያክል የተራዘመው የቶኪዮ ኦሎምፒክ ክንውንን በተመለከተ የሚሰጥ ማናቸውም ውሳኔ ሳይንስን መሠረት ያደረገ መሆን እንዳለበት የአሜሪካ ፕሬዚደንት ጆ ባይደን ተናገሩ። የጃፓን መንግስትና ዓለም አቀፉ የኦሎምፒክ ኮሚቴ ከስድስት ወራት ባነሰ ጊዜ ውስጥ የኦሎምፒክ ጨዋታዎችን ለማስጀመር ቃል ገብተዋል። ሆኖም ጨዋታዎቹ የሚከናወኑት በጥብቅ ሁኔታዎች ውስጥ ነው። ተመልካቾች እንዳይገኙ ሊደረጉም ይችላሉ ተብሏል። በኮሮና ቫይረስ ስርጭት ምክንያት ዌስትውድ ዋን ስፖርት በተሰኘ የራዲዮ መርሃ ግብር ላይ ሀሳባቸውን ትናንት ያጋሩት ባይደን ጠንክረው ሲሰሩ ለሰነበቱ አትሌቶች ሲባል ውድድሩ ይደረጋል ብለው ተስፋ እንደሚያደርጉ ተናግረዋል። ውድድሩ አይደረግም ብሎ ማሰብን እንደሚጠሉም አክለዋል። ከጃፓን ጠቅላይ ሚኒስትር ጋር መነጋገራቸውን የጠቀሱት ባይደን ውድድሩን ማከናወን አደጋ አለው የለውም የሚለው ውሳኔ ሳይንስን መሰረት ማድረግ አለበት ብለው እንደሚያስቡ አስታውቀዋል። አሜሪካውያን ከዓመት እስከ ዓመት በጉጉት የሚጠብቁትና ሱፐር ባውል በመባል የሚጠራው የአሜሪካ እግር ኳስ የማጠናቀቂያ ስነ ስርዓት በትናንትናው ዕለት ተደርጓል። ታምፓ ቤይ ባኪነርስ ካንሳስ ሲቲ ቺፍስን 31-9 በመርታት የዓመቱ ቻምፒዮኖች ሆነዋል። ዘንድሮ የረፍት ሰዓት አዝናኝ ሆኖ የተመረጠው ካናዳዊው አቤል ተስፋዬ ዘ ዊክንድ ተወዳጅ ሙዚቃዎቹን በልዩ ሁኔታ ቁጥሩ ለተመጠነ ተመልካች አቅርበዋል። በታምፓ ፍሎሪዳ ሬመንስ ጄምስ ስታዲየም በተደረገው በዚህ ስነ ስርዓት የ30 ዓመቱ ዘ ዊክንድ የቅርብ ጊዜ መታወቂያው የሆነውን ቀይ ኮት በጥቁር ሱሪና በጥቁር ሸሚዝ ተላብሶ ተወዳጅ የሆኑትን ስታርቦይ፣ ዘ ሂል፣ ካንት ፊል ማይ ፌስ እና እንዲሁም ተጨማሪ ሌሎች ሙዚቃዎችን ተጫውተዋል። በአበባ ሰዓት ወይንም ርችት በታጀበው መዝጊያ ላይ ደግሞ ብላይንዲንግ ላይትስ የተሰኘውን ሙዚቃ ተጫውተዋል። የአሜሪካ ብሔራዊ እግር ኳስ ማህበር ዘንድሮ ዝግጅቱን እንዲታደሙ የፈቀደላቸው ሰዎች ቁጥር 25,000 ብቻ ነበረ። ቀሪ 30,000 ወንበሮች በሰው ቅርጽ በተሰናዱ የወረቀት ሰሌዳዎች እንዲሸፈኑ ተደርጓል። ከአቤል ተስፋዬ በተጨማሪ ወጣቷ ገጣሚ አማንዳ ጎርመን 3 የኮሮና ቫይረስ ወረርሽኝ ጀግኖችን የዘከረ ግጥም አሰምታለች።
ሀብታሙን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁ ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።
Let me defend the truth.